ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀምሯል።
ስትመጣና ልጆች ኮምፒውተር ልጅሽን ኮምፒውተር ላስተምረው ትለኛለሽ። ኧረ እባክሽ የኔ ልጅ ኮምፒውተር በቃ ሳቁባል ዝግ የለሽም ማለት ነው። ስትወስዶ ለምን ጎበዝ አይሆንም? እኛ በቃ ራሳችን ተደነቅን። ዋናው ለዛ ነገር ልጁን ማሳየትና ማዘጋጀት የኛ ወላጆች ኃላፊነት ነው።
ወርሃ ሚያዝያ ዓለም አቀፉ የኦቲዝም ግንዛቤ ማስጨበጫ ወር በመባል ትታወቃለች። በዙሪያ ከተሰናዳ ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። በምሽቱ አብይ ርዕሳችን ነው። የደንገረመ የምሽቱን መሰናዶ በመምራት ብርሃን ኃይሉ በድምጽና ምስል ምህንድስ ነው። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ የምንጋብዝ ይሆናል። ሌሎች መሰናዶዎችን ይዘናል። አብራችሁን ሁኑ። ኦቲዝም ጋር የሚኖሩ ሰዎች ልክ እንደ ማንኛውም ሰው መማር፣ መስራትና የራሳቸውን ኑሮ መምራት እንደሚችሉ የተለያዩ ጥናቶች ያመለክታሉ። ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት ውስብስብ የእድገት ሁኔታ ያጋጠማቸው ሰዎች ችግሮችን በልዩ ሁኔታ ለመፍታት ባላቸው አቅምና ቀጥተኛ አቀራረብ ምክንያት ለአንዳንድ ስራዎች ተመራጭ ሊሆኑ እንደሚችሉ የሚያሳያሉ። ሆኖም ፍላጎታቸውን መረዳትና ተገቢውን ድጋፍ ማድረግ ደግሞ ለስኬታቸው ቁልፍ መሆኑን ባለሙያዎች ያሰምሩበት ይገኝበታል። በየአመቱ በሚያዝያ ወር በዓለም አቀፍ ደረጃ የሚታሰበውን የኦቲዝም ግንዛቤ ማስጨበጫ ወርን አስመልክቶ ስመኝሽ የቆየ ከኦቲዝም ጋር ለሚኖሩ ሰዎች ስኬት ምን ይመስላል ስትል ባለሙያዎችን አነጋግራ ያሰናዳችው ዘገባ ቀዳሚው ነው።
ላለፉት 17 ዓመታት ከኦቲዝም ጋር የኖረው ናታን ብስክሌት ሲነዳ፣ ቤት ሲያጸዳ፣ እቃ ሲያስተካክል ወይም ቃላቶችን አውጥቶ ስሜቱን ለመግለጽ ሲሞክር ማየት ለወላጆቹ ትልቅ ስኬት ነው። ምክንያቱም እናቱ ራሄል አባይነህ እንደምትለው ናታን በሁለት ዓመት ከስምንት ወሩ የኦቲዝም እክል እንዳለበት የነገራቸው ሐኪም የእድሜ ልክ በሽታ ነው፣ ተስፋ ቁረጡ በሚል ተስፋቸውን ሊያጨልሞ ሞክሮ ነበር።
ስንገባ ኦቲዝም አለበት ሲቪየር ነው እና የእድሜ ልክ የወላጅ በሽታ ነው፣ እንደዚህ ሆኖ ነው የሚኖረው። ካገኘሽ በቃ ሌላ ምንም አላለም። ትምህርት ቤት ካገኘሽ ፈልጊለት፣ ትምህርት ቤት ግን ቦታ የለም እና በጣም አዘንኩኝ። እንዴ ዶክተር፣ እኔ እኮ እግዚአብሔርን ማምን ሰው ነኝ እና አይከብድም ወይ ኤቲክስ ውስጥ ይፈቅድልሃል እንዲህ ለማለት? ኦቲዝምን ስለማታውቂ ነው ስትታወቂው ልክ እንደው ይገባሻል። ባለቤቴም አብሮኛል ደንግጦ ነበር የሚያየው። ተያይዘን ወጣን። በቃ አለቅሳለሁ፣ አልቃሻ ነኝ በደንብ ለይ
ራሄል ኖኖ እያለች በፍቅር የምትጠራው ሁለተኛ ልጇ ናታን ሲወለድ ኦቲዝም ስለሚባለው ከአንጎል እድገት ጋር የሚያያዝ እክል ምንም የምታውቀው ነገር አልነበረም። ነገር ግን ከሌሎቹ ሁለት ልጆቿ በተለየ ሁኔታ የሚያሳየው ባህሪ ጥያቄ ይፈጥርባት ነበር።
ለምሳሌ ኖኒ ስትዩ ሲፈልግ ነው አስር ጊዜ ብጠሪው ሁለቴ ዞር ካለልሽ ጥሩ ነው እና አንድ ቦታ ላይ ሶስት ሰዓት አራት ሰዓት ይቀመጣል። የሚደረድራቸው ጫማ ቤት ውስጥ ጫማ ይወዳል እና ጫማ ሰብስቦ ሰብስቦ መደርደር ነው። ያለ ምክንያት ይስቃል፣ ያለ ምክንያት ያለቅሳል። የአይ ኮንታክት የለውም ምንም እና አንዳንድ ጊዜ እጁን ይነክሳል። ከጊዜ በኋላ እስፔሻሊ ከአንድ አመት በኋላ ኃይለኛ የሆድ ድርቀት፣ እንቅልፍ አለመተኛት። በደንብ በቃ አንድ ልጅ እያደገ ሲመጣ ብለሽ የምጠብቂያቸው ነገሮች በሙሉ እሱ ጋር የሉም።
ከህጻናት የነርቭና የእድገት መታወቅ ጋር ከሚያያዘው ኦቲዝም ጋር የሚወለዱ ልጆች በአብዛኛው የተግባቦት፣ ማህበራዊ ግንኙነትን የመመስረትና ሀሳብን በአግባቡ የመግለጽ ችግሮች ይታዩባቸዋል። እንደ እክሉ ደረጃና መጠንም እንደ እንቅልፍ ማጣትና የሆድ ህመም ከመሳሰሉ ህመሞች ጋርም ሊዛመድ ይችላል። ራሂል የልጇን ችግር ማወቅ መቻሏና ችግሩን ተቀብላ ለመፍትሄው ራሷን ማዘጋጀቷ ናታን ዛሬ ለደረሰበት ስኬት ዋና መሰረት መሆኑን ትናገራለች።
አሁን ኦቲዝም አለበት ሲባል ለወላጅም ጥሩ ነው፣ ለልጁም ጥሩ ነው። አንደርስታንድ ታደርጊያለሽ። ልጅሽ ያለበትን ነገር አለማወቅ ነው ከባድ። አሁን አንዳንድ ወላጅ ቶሎ አክሰፕት ሳያደርጉ ሲቀር ምን ያህል ልጁን እንደሚገሉት፣ ምን ያህል እነሱስ እንደሚጎዱ። እኔ እኮ ኦቲዝም መሆኑን ባላቅ ኖሮ ከነ ድርቀቱ ስንት ዓመት ይጓዛል ሚልሽ ከነሆድ ነው የእኛ ስለቅ ሶስቱን ሆዱ በታጠበ ቁጥር ያለው እና አለማወቅ መፍትሄ አይደለም።
ራሂል አሁን ከራሷ ልጅ አልፋ በመቶዎች ለሚቆጠሩ ከኦቲዝም ጋር የሚኖሩ ልጆች ህይወት መቀየር ምክንያት የሆነውን ነህሚያ የኦቲዝም ማዕከል ከከፈተች 13 ዓመታትን አስቆጠረች።
አንደኛም በጣም የተጎዱ፣ ሁለተኛ አመጣጣቸው ራሱ ወስደሽ ጣይልኝ። አብዛኛው ወላጅ በቃ እኔ ሳላየው ያው እናትነት አለ አይደለ፣ ወስደሽ ጣይልኝ እኔ ሳላየው በቃ ከአቅሜ በላይ ነው አቅቶኛል አይነት ነገር ነው። ተስፋ መቁረጥ፣ ይለወጣል ብሎ አለማሰብ፣ ያንን አስሬው ነው ሙለው፣ ይሄ በቃ የመሰላቸት የመማረር አይነት ነገር ነው።
ነህሚያ ውስጥ የብዙ ሺህ እናቶች እንባ ታብሷል። የበርካታ ልጆች ህይወትም ተቀይሯል። ከ30 በላይ ልጆች በተደረገላቸው ተገቢ የሆነ ድጋፍ፣ ስልጠናና ክትትል መሻሻሎች አምጥተው ወደ መደበኛ የትምህርት ተቋማት መቀላቀል መቻላቸውንም ራሄል ትገልጻለች።
ለመሪያ እኮ ፖፖ ብለው በደስታ ነው የሚነግሩ። ከዛ በኋላ አትይዣቸው ለውጥ እንደሚያመጣ አንድ ስቴፕ ካሳየሻቸው የሚቀጥለው እነሱ ራሳቸው ይሰሩታል። ለምን እስከ ዛሬ ድረስ ጋይድ የሚያደርጋቸው ሰው ነው የሌለው? አብራ ትጠብቀዋለች እኮ አብራ ትይዘዋለች። ምንም ምንም ቢሆን ግን አብራ ስጠብቅ አብራ ማስተማር እንዳለባት ነው እናሰለጠናል።
በተባበሩት መንግስታት ድርጅት ጥናት መሰረት ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት የአእምሮ እድገት መዛባት እክል በዓለም ላይ ከሚወለዱ 100 ህጻናት አንዱ ላይ ይከሰታል። ሆኖም ብዙዎቹ ኦቲዝም ያለባቸው ሰዎች ነገሮችን በተለየ መንገድ በማየት ልዩ ትኩረት በመስጠት በስዕል፣ በሙዚቃና ሌሎች የትምህርት አይነቶች ብቃት እንዳላቸው ማስመስከር ችለዋል። በዓለም ዙሪያ ትልቅ ደረጃ መድረስ የቻሉት የማይክሮሶፍት ባለቤት ቢል ጌትስና የቴስላ ኩባንያ መስራች ኤሎን መስክም ለዚህ ተጠቃሽ ናቸው። አዜብ አታሮ በዩናይትድ ስቴትስ የኢትዮጵያና የኤርትራውያን የልዩ ፍላጎት ማህበረሰብ መስራች ስትሆን ከኦቲዝም ጋር አብሮ የኖረው የ22 ዓመት ልጇ በተለያዩ ሱቆች ውስጥ ተቀጥሮ ሰርቷል። አሁን ደግሞ በኮምፒውተር ዲጂታይዜሽን ሙያ ሰልጥኖ በሆስፒታል ውስጥ እንደሚሰራ ትናገራለች።
አሁን አንድ ጊዜ ምን ይሆናል፣ አንድ ልጅ ትመጣና ልጆች ኮምፒውተር ልጅሽን ኮምፒውተር ላስተምረው ትለኛል። እባክሽ የኔ ልጅ ኮምፒውተር በቃ ሳኩባል ልድ የለሽም ማለት ስትወስደው ለምን ጎበዝ አይሆን? እኛ በቃ ራሳችን ተደነቅን። ዋናው ለዛ ነገር ልጁን ማሳየትና ማዘጋጀት የኛ ወላጆች ኃላፊነት ነው። እያንዳንዱ ልጅ በተማረው መጠን ነው የሚያደርገው። ምንም አይነት ሰቪር ልጅ ቢሆን አድጎ ሰክሰስፉል የመሆን ቻንስ አለው።
ከኦቲዝም ጋር የሚኖሩ ልጆች ካላቸው አቅምና ፍላጎት ተነስቶ ተገቢው ድጋፍ ከተደረገላቸው ትልቅ ቦታ የመድረስ አቅምና ችሎታ አላቸው የምትለው አዜብ፣ የዛ ዋና ኃላፊነት ግን ከወላጆቻቸው እንደሚጀምር ታሰምርበታለች።
ሌቭል ስሪ የመጨረሻ ኢምፓክትድ ሆኗል የምትይው ልጅ እንኳን ትሬን ከተደረገ የተወሰነ ነገር መስራት ይችላል። እድገቱ እንደሌላኛው ቶሎ አርቆ ወዲያው ስራ ውስጥ ሊገባ አይችል ይሆናል። ኢት ማይት ቴክ ታይም። በትዕግስት ግን አንድ ነገር ላይ በደንብ ፎከስ አድርገን ካሰለጠናቸው በደንብ በያ መስራት የሚችሉትን ነገር መፍጠር ይችላል። ኮኪንግ ሊሆን ይችላል፣ ወይም አትክልት ውስጥ መስራት ሊሆን ይችላል፣ ወይም አኒማሎችን መጠበቅና ኬር ማድረግ ሊሆን ይችላል። ምን ውስጥ መግባት እንዳለበት እኛ ወስደን ካላሳየ ነው በስተቀር ማወቅ አንችልም። ግን ያ የሚወደውን ነገር ስናገኝለት ማሳደግ እንችላለን። ግን መጀመሪያ ለዛ ነገር ይችላል ልጄ በቃ ይችላልን ማለት መጀመር አለብን።
ራሄልም ለዚህ ምስክር ናት። በነህሚያ ውስጥ ከምታግዛቸው በርካታ ልጆች ጋር ትክክለኛውን ድጋፍ እያገኘ ያደገው ናታን ዛሬ አይችልም የሚባል ከነበሩት ውስጥ አብዛኞቹን ማድረግ ችሏል።
አሁን እኛ ሀገር ያው ምንም አክሰሱ የለም እንጂ ምን ሰጥተናቸው ነው ምንም እንጠብቀው እንጂ በሌላው ዓለም እኮ ብዙ ደረጃ የደረሱ ልጆች አሉ ብያየን ብዙ አይደል? እነ ቢል ጌትስ እና ሞዛርት ብዙ የሚጠቀሱ አለ። እስራኤል ውስጥ የጦሩን እንትን ራን የሚያደርጉ እንግሊዝ ሀገር ውስጥ ብዙ የሚጠቀሱ ኦቲዝም ያላቸው ልጆች አሉ። ወደ እኛ ሀገር ስናመጣና አሁን ላይ እነዛ ልጆች ማየት ያልቻል ነው። ለምን ከልጅነታቸው ከተሰራባቸው በቂ ማቴሪያል፣ በቂ ስልጠና፣ በቂ እንትን ካገኙ ከማናችንም የተሻለ ጭንቅላት ይዘው ወደዚህ ምድር እንደመጡ ሁሉም ሰው ምስክር ነው። ስለዚህ የእነዚህ ልጆች ጭንቅላት፣ የእነዚህ ልጆች አመለካከት እንዴት እንጠቀምበት በሚለው ህብረተሰቡ ሁሉ ፎከስ አድርጎ ቢሰራ በጣም ውጤታማ እንሆናለን ብዬ አስባለሁ።
ከኦቲዝም ጋር የሚኖሩ ልጆችን ለስኬት ለማብቃት የመጀመሪያው መንገድ ወላጆች አይችሉም የሚለውን ከጭንቅላታቸው ማውጣታቸው ነው የምትለው አዜብ፣ ማህበረሰቡም ልጆቹ የማህበረሰቡ አካል መሆናቸውን ተቀብሎ የሚገባቸውን ድጋፍ ማድረግ ይኖርበታል ትላለች። በተለይ ደግሞ ትምህርት
ነፃ ነው ለሁሉ ኢትዮጵያዊ ከተባለ ሁሉ ኢትዮጵያዊ ያንን ትምህርት የሚያገኝበት መንገድ መከፈት አለበት። ሁሉ ኢትዮጵያዊ እንኳን አንቺ ደግሞ ለኦቲስቲክ ልጆች ፕሮግራም ካልተከፈተት ያለሽ ቲፒካሎች እንኳን ሳያገኙ ምን ማለት ነው ይሄ? በእግዚአብሔር አይን ሁላችንም የእግዚአብሔር ልጆች ነን። ሁሉም በተማረው መጠን ለዚህ ዓለም ኮንትሪቢዩት የሚያደርገው ነገር ይኖራል። ግን ልናስተምረው ፈቃደኛ ከሆነ
ራሂልና አዜብ ከኦቲዝም ጋር የሚኖሩ ልጆቻቸውን ለስኬት ለማብቃት የሄዱበት ጎዳና ፈተና የበዛበትና ብዙ ችግሮችን የተጋፈጡበት ይሁን እንጂ የደረሱበት ስኬት ግን ለብዙ እናቶችና ህፃናት መልስ ሆኗል። ከራሳቸው አልፈው ለሌሎች በዚህ ህክል ውስጥ ለሚያድጉ ልጆች የስኬት መጀመሪያ መንገድ ሆነውም እያገለገሉ ነው። የሁለቱም ምክር ደግሞ ከኦቲዝም ጋር የሚኖሩ ልጆች የራሳቸው ልዩ ጥንካሬዎችና ችሎታዎች ስላሏቸው የስኬት መንገዳቸውን እንክፈትላቸው ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በኢትዮጵያ ለስራ ፈጠራና የክህሎት መዳበር ጉዳዮች ቅድሚያ እንደሚሰጥ የአሜሪካ ኤምባሲ በአዲስ አበባ አስታውቋል። በተለይም ደግሞ የሀገሪቱ ወጣቶች እርስ በርሳቸው ለሚማማሩባቸውና ለሚረዳዱባቸው መድረኮችም ትኩረት ሰጥቶ እንደሚሰራ ነው ያስታወቀው። ወደ ዘገባው ነው የምናልፈው። ዘገባውን ያስተናዳው ገብረ ሚካኤል ገብረ መድህን ነው።
በአዲስ አበባ የሚገኘው የአሜሪካ ኤምባሲ የኢትዮጵያ ወጣቶች ተሰጧቸውን የሚያጎለብቱባቸውና ችሎታቸውን የሚያሳዩባቸውን ልዩ ልዩ እድሎች ለመፍጠር እንደሚሰራ አስታውቋል። ከኤምባሲው ጥረቶች መካከል ወጣቶች ከተለያዩ ታዋቂና ስኬታማ ሰዎች ልምዶችን መቅሰም እንዲችሉ መድረኮችን ማመቻቸት እንደሚገኝበት ተመልክቷል። በኤምባሲው ቅጽር በተዘጋጁት ተከታታይ መድረኮች ከተጋበዙት ታዋቂ ሰዎች መካከል የስነ ጥበብ ባለሙያዎቹ አለማየሁ ታደሰና ሰላም ተስፋዬ ይጠቀሳሉ። በልዩ ልዩ የድራማ፣ የቲያትር፣ የማስታወቂያና በሌሎችም የስነ ጥበብ ስራዎች የሚታወቀው አርቲስት አለማየሁ ታደሰ ስላለፈበት የህይወት መንገድ ሲናገር አሁን ካለበት ቦታ ላይ ለመድረስ በመልከ ብዙ ውጣ ውረዶች ውስጥ መጓዙን አውስቷል።
ብርከ 40 ተቀብለን እናቃለን አባቴ። አዳዴ ሰብሰብ ይላል። አይ ነው በዚህ ይዤ እንዴ እና ምን አረጋለሁ? እዚህ ዘመዶች ስለሌሉ መድኃኒዓለም አካባቢ የጓደኛ አክስቶች ስላሉ እዛ ነው የሚሄደው። በ19 ቁጥር አንዳንዴ በግሬ መጣለሁ። ብሔራዊ ሲሆን በ6 ቁጥር ከብሔራዊ አዲሱ ገበያ መጣና በሩፋኤል በኩል ምናምን ትሄዳለ። መቼም እንደማይቀጥል እስከ አቋለሁ። ወደ ሀረር ከተመለስኩ የሚሆን ነገር አይደለም። ምንም ቦታ የለኝም እዛ። ስለዚህ መታለፍ የነበረባቸውን ነገሮች ማለፍ አለብን። ስትቆርጥ ደግሞ እግዚአብሔር የሚያዘጋጅልህ ነገር አለ። ይህ ምንም ጥያቄ የለው።
እናንተም ማለፍ ያለባችሁን ፈተና ማለፍ አለባችሁ በማለትም ወጣቶቹን መክረዋል። አርቲስት ሰላም ተስፋዬ ደግሞ በሑመራ ከተማ ተወልዳ ማደጓንና ወደ አዲስ አበባ በመምጣት የፊልም ጥበብ ትምህርት በመማር ኢንዱስትሪውን መቀላቀሏን ገልጻለች። በቅርቡ የተመረቀው 6 ሰዓት ከሌሊቱ የተሰኘውን ፊልም ጨምሮ ላለፉት 10 ዓመታት በበርካታ ፊልሞች ላይ መተወኗን የተናገረችው አርቲስቷ በተሰማራሁበት ሙያ ስኬታማ ነኝ ብላለች። ስኬታማ እንድትሆን ካስቻሏት ምክንያቶች መካከልም ራሷን ሆና መጓዟ ዋናው እንደሆነ ታምናለች።
በእኔ በጣም ትልቅ የተማርኩት ነገር አሁን ላይ ራስን እንደመሆን ጥሩ ነገር የለም። ራስን መሆን ኮንክሪት አለማድረግ፣ ለምትወጁ ነገር መኖር፣ ለስራም ሊሆን ይችላል፣ ለሰውም ሊሆን ይችላል። እኔ በጣም ራሴን መሆን ያስደስተኛል። ራሴን ልሆን ብዬ ኮንክሪት አድርጌ አይደለም፣ ግን ሳስበው ሜይ ቢ ራሴን ሆኜ ስለቆየው ሊሆን ይችላል። እስካሁን የቆየው ብያ ናለው።
የተሰማራችሁበትን የስራ ዘርፍ አክብሩት፣ ውደዱት የምትለው አርቲስት ሰላም ለስራችሁ ክብር ካልሰጣችሁ ውጤት አትጠብቁ ብላችኋለች ወጣቶቹን። እርሷን ውጤታማ ተዋናይ ያደረጋት ለስራዋ ተገቢ ጊዜና ቦታ በመስጠቷ እንደሆነ ለአሜሪካ ድምፅ ገልጻለች።
ለምትለፋበት ወይ መስዋዕት ለምትከፍልበት ነገር ምን ያህል ድረስ ነው ፍቅርህና ምን ያህል ድረስ ነው መሄድ የምትችለው የሚለውን ማወቅ ግድ ነው ብዬ አስባለሁ። ስለዚህ በዛ መንገድ መሄድ ለእኔ ይጠቅመኛል ብዬ አምናለሁኝ እና አሁን ላይ ሆኜ ሳስበው ኦኬ ልክ ነበርኩኝ ብዬ እንዳስብም አድርጎኛል።
ሙያውን እጅግ እንደሚወደው የተናገረው አርቲስት አለማየሁ ታደሰ በበኩሉ ችሎታውንና እውቀቱን ለሌሎች በማጋራት እንደሚያምን ይናገራል። የስነ ጥበብ ዘርፉ በትምህርት መደገፍ እንዳለበት በማሰብም እርሱና ጓደኞቹ የስልጣና ተቋም ከፍተው እንደነበርና በተቋሙ በርካታ ወጣት ተዋናዮችን እንዳፈሩበት ገልጿል።
ልጆች የሚሄዱበት ቦታ የለም። ክፍተት እንዳለ አየንና ለምንድነው አካዳሚ መክፈት ማንችለው ብለን እኔ ተስፋዬ ገብረሃና ብርሃኔ ንጉሴ ሱራፌል ወንድሙ አንድ ታይ የሚባል ከውጭ የመጣ ሰው በገንዘብ አግዞን የከፈት ነው። ባንድ ጊዜ ግልብጥ ብሎ መጣ። ይሄ መሄጃ ያልነበረ ወይም አማራጭ ያጣውን ተማሪ ያወጣናቸው ልጆች ታቋቸዋላችሁ። ግሩሚያስ፣ ነዘሪቱ ከበደ፣ ድልወርቅ ጣሰው፣ ብርቱካን በፈቃዱ ብዙ ናቸው። እነሙሹ ወንዶች ጉዳይ ላይ ያሉት በጠቅላላ ከአድማሱ ውጪ አብዛኞቹ ከሸዋና ከአድማሱ ውጪ አብዛኞቹ እኛ እንትን ያፈራናቸው ናቸው። ተመልሰን ከአስተማርናቸው ልጆች ጋር አብረን ሰርተናል።
አርቲስት አለማየሁ ታደሰ በአሁኑ ዘመን በስነ ጥበብ ዘርፉ መንቀሳቀስ ለሚፈልጉ ወጣቶች የተሻለ እድል መኖሩን ጠቁመዋል። በተለይም የዘመኑ ቴክኖሎጂ ነገሮችን በማቅለሉ ወጣቶች በሚገባ ሊጠቀሙበት እንደሚገባም አስገንዝበዋል።
አንዳንዶቹ እኮ የሚገርም ታለንት ያላቸው እኮ አሉ። 3-4 ሰው ሆነው በአጭር ደቂቃ ውስጥ የሚገርም ስቶሪ ፈጥረው የሚሰሩ ልጆች አሉ። አንዳንዶቹ እኮ ለእኔ አይከፈለኝም ለእነሱ የሚከፈላቸው ለማስታወቂያ ምን ሆናችሁ? የት ድረስ ነው የምትሄደው? ራስን ለማገዝ አሁን አማራጭ አለ። ያኛው ሰው እስኪጠራን ድረስ እንጠብቅ ነበረ። ሰው ካስት እስኪያደርገን ወይ ቲያትር ወይ ሬዲዮ ወይ ድራማ የቴሌቪዥን ካስት እስክንደረግ እንጠብቃለን። አሁን ግን ራሳችሁ የምትፈጥሩበት የራሱ የሆነ ብዙ መንገድ አለ። አጠቃቀሙ አሪፍ ከሆነ ግልጽ ነው። መድረክ ላይ ሳታያቸው፣ ቴሌቪዥን ላይ ሳታያቸው፣ ሬዲዮ ላይ ሳትሰሟቸው ያወቃችሁት ወይም ፌመስ ልጆች የሉም? አሉ። ድርጅቶች ማስታወቂያ የሚሰጧቸው ጭራሽ። ስለዚህ ራሳችሁ ላይ ነው የምትሰሩት።
ሰላም ተስፋዬ በቀረበችበት መድረክ ከተሳታፊዎች የተነሱላትን ልዩ ልዩ ጥያቄዎች ስትመልስ ከሙያዋ ባሻገር ማህበራዊ ኃላፊነቷን እየተወጣች መሆኗን ተናግራለች። ከበጎ አድራጎት ድርጅቶች ጋር አብራ እንደምትሰራ የገለጸችው አርቲስቷ ይህን ግን በማህበራዊ ትስስር ገጾች የማስተዋወቅ ልምድ እንደሌላት አንስታለች። ወደፊትም ከፊልም ስራዋ ጎን ለጎን ማህበራዊ ኃላፊነቷን እንደምትወጣ ይፋ አድርጋለች።
ሴቶች ላይ በጣም መስራት ፈልጋለሁኝ። ያው ሲንግል ማም እንደመሆኔም አንጻር ብቻዬን ልጄን እንደማሳድግ ሴት ህመሙን አውቀዋለሁ፣ ክብደቱን አውቀዋለሁ እና እዛ ላይ ብዙ ማወቅ የሚፈልጉ ከኔ ትምህርት መውሰድ የሚፈልጉ በጣም ብዙ ሲንግል ማሞች አሉ እና እነሱ ላይ በጣም መስራት ፈልጋለሁ። ግን እነሱ ላይ ብቻ አይደለም፣ በአጠቃላይ ሴቶች ላይ ሞር መስራት ብችል ደስ ይለኛል። ያ ነው እቅዴ።
አርቲስት ሰላም በፋሽን ኢንዱስትሪው የመሳተፍ እቅድ እንዳላትም አስታውቃለች። በመድረኮቹ የተሳተፉ ወጣቶች ከምክክሩ ትምህርት መቅሰማቸውን ይናገራሉ። ሳራ ክፍሌ ከተሳታፊዎቹ አንዷ ናት።
በላይፏ ላይ የራሷን ህይወት እንደምትኖር ራሷን ሆኗ እንደምትኖር እሱን ስታነሳ ነበረ። ሰው ሁሉም ሰው ራሱ መሆን አለበት። ሰው ራሱን ከሆነ ነው ሰው ስኬታማ ሊሆን የሚችለው። የሆነን ነገር መስሎ ለመታየት መሞከር የሆነ ታይም ላይ ጉዳት ያመጣል፣ አወዳደቁም ደግሞ ከፍተኛ ሊሆን ይችላል። እሱን ፓርት ስታነሳ ነበር። በጣም ጠንካራ ሴት እንደሆነች ያለንበትን ነገር አክሴፕት አድርገን ስንኖር ነገ የተሻለ ቦታ እንደርሳለን።
ሌላው አስተያየት ሰጪ አቤል ተመስገንም ከመድረኩ ጠቃሚ ትምህርት ወስጃለሁ ብለዋል።
ሰላም ተስፋዬ ሀገራችን ውስጥ አሉ ከሚባሉ ሴት አንጋፋ አርቲስቶች መካከል በትወናው ዘርፍ ጥሩ ቦታ ላይ ደርሳለች ብለን እናስባለን። እኔም በዚህ ፕሮግራም ላይ እንግዲህ ታዳሚ ነበርኩና የተሻለ ነገር ከሷ ባለኝ ዘርፍ እንዴት አይነት ሰክሰስ ላይ መድረስ እንዳለብኝ፣ ምን አይነት ችግሮች ቢገጥሙኝ እነዛን ችግሮች ቀርፌ እዛ ቦታ ላይ መድረስ እንዳለብኝ ከሷ ትልቅ ልምድ ቀስሜያለሁ ብዬ አስባለሁ።
መድረኩን በአሜሪካ ኤምባሲ ያዘጋጀው ፕሪስቲጅ የሚባል ድርጅት ነው። ከዚህ ቀደም ተመሳሳይ የወጣቶች መድረኮችን ማዘጋጀታቸውን ያወሱት የድርጅቱ ስራ አስኪያጅ ካሊብ አሰፋ ለወጣቶቹ ተቃሚ መሆናቸውን ተናግረዋል።
አሁን ሰላም እስከመጣችበት ድረስ 12 ኤዲሽኖችን አዘጋጅተናል። የፊልም ባለሙያና ፊልም መስራት የሚፈልጉ ሰዎችን አንድ ላይ ኔትወርክ በማድረግ ነው እየሰራን ያለ ነው። እና በዚህ ፕሮሰስ ውስጥ በጣም ብዙ ሰዎች አሁን ላይ የራሳቸውን የፊልም እየሰሩ ይገኛሉ። ከኛ ጋር ሰልጥነውም የፊልም ትምህርቶችን ሰልጥነው ወይም ደግሞ እዚህ ጋር በሚያገኙአቸው አርቲስቶችም ኮኔክሽን በመፍጠር የራሳቸውን ስራዎችን የሰሩበት ሜካኒዝሞች አሉ።
የአሜሪካ ኤምባሲ መሰል መድረኮች እንዲዘጋጁ ሁኔታዎችን የሚያመቻቸው ወጣቶች ከሌሎች የህይወት ልምድ ተምረው በስራ ፈጠራ ዘርፍ እንዲንቀሳቀሱና የተሻለ እድል እንዲፈጥሩ እንደሆነ አመልክቷል። ይህም አንዱ የኤምባሲው ተልእኮ መሆኑን የባህል ጉዳዮች ምክትል ኃላፊው ስቲዎርት ዴቪስ ለአሜሪካ ድምጽ ተናግረዋል።
Every US embassy around the world, no matter where you are in Africa,
በአፍሪካ ሀገራት የሚሆን በሌላ የሚገኝ የአሜሪካ ኤምባሲ ቅድሚያ ሰጥቶ የሚሰራቸውን ግቦች ይለያል። በአንዳንድ ሀገራት ከጤናና ከትምህርት ጋር የሚገናኝ ሊሆን ይችላል። በኢትዮጵያ ቅድሚያ የሚሰጠው ጉዳይ ደግሞ ከስራ ፈጠራና ከክህሎት ማዳበር ጋር የተያያዘ ነው። ሰዎች በየዘርፉ ተሰጥቷቸውን የሚያዳብሩበትና ችሎታቸውን የሚያሳዩበት እድል መፍጠር ትኩረት ሊሰጠው ይገባል። ኤምባሲውም ይህንኑ ነው እያደረገ ያለው። ወጣቶች እርስ በርሳቸው እንዲማማሩና እንዲረዳዱ እድል እንፈጥራለን።
በኢትዮጵያ ለሁለተኛ ደረጃ ትምህርት ቤት ተማሪዎችና ከዚያ በላይ ላሉ ወጣቶች ልዩ ልዩ አገልግሎቶችን የሚሰጡ 6 የአሜሪካ ማዕከላት እንዳሉ የሚጠቅሱት ምክትል ኃላፊው 2 በአዲስ አበባ፣ 4 ደግሞ በጅማ፣ በድሬዳዋ፣ በመቀለና በባህር ዳር እንደሚገኙ ጠቅሰዋል። ማዕከላቱ ሰዎች የሚወያዩባቸው የመሰብሰቢያ ቦታዎች፣ ምቹ የንባብ ክፍሎችና አብያተ መጻሕፍት ያካተቱ እንደዚሁም በኮምፒውተር የተሟሉና ክህሎትን ለማዳበር የሚጠቅሙ እንደሆኑም ታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዓለም አቀፉ የመሬት ቀን ሚያዝያ 14 2016 ዓ.ም ተምረት ታስቧል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል።
በኒጀር የሆስፒታል አልጋ ላይ አንዲት የ96 ዓመት ሴት ያለምንም ንቅናቄ ተዘርግተው ተኝተዋል። ታማሚዋ በፀሐይ ሙቀት በነደደችው ኒጀር ዋና ከተማ ኒያሚ በሚገኘው ተቋም ውስጥ እንክብካቤ ከሚፈልጉ ባልተለመደ ሁኔታ ከፍተኛ ቁጥር ያላቸው ታካሚዎች መካከል አንዷ እንደነበሩ ልጃቸው ዛርማ ትናገራለች።
እዚህ የመጣ ነው በሙቀቱ ምክንያትና እናታችን በረመዳን የጾም ወቅት ምግብ ስላልነበራት ነው። ሐኪሙ በሙቀቱ ምክንያት 4 ሊትር ያህል ውሃ እንዳጠረ ነገረኝ።
በኒጀር ውስጥ ያለው አደገኛ የሙቀት መጠን በእድሜ የገፉ አዛውንቶች ላይ የደቀነውን አደጋ ያመለክታል። በተለይ የአየር ማቀዝቀዣዎቻቸው፣ የኤሌክትሪክ ማራገቢያዎቻቸው አቅርቦት እጅግ አነስተኛ በሆኑባቸው ሀገሮች ከባድ ነው። ባለፈው ሰኞ ከሆስፒታሉ አልጋ እናታቸው አጠገብ የቆመችው ሴት ልጅ ዜናይቡ ቱሪ እንዲህ ትላለች።
ዱንጋ ነው ከንዴር
እዚህ ስንደርስ ዶክተሮቹ በአካሏ ውስጥ በቂ ውሃ እንደሌለ ነው የነገሩን። እሷ በቂ ውሃ እንደማትጠጣ አስረድተውናል። እዚህ 10 ቀን መቆየት ነበረብን። ነገር ግን ዛሬ ሁኔታዋ ከደረስንበት ዕለት የተሻለ ነው ብለውናል።
አደጋው ተጎጂ ሊሆኑ የሚችሉ 1000 ሰዎችን የጎዳው የምዕራብ አፍሪካ የሙቀት ንዳድ በሰው ሰራሽ የአየር ንብረት ቀውስ የመጣ መሆኑን ዛሬ ሐሙስ የወጣው ዘገባ አመልክቷል። በመጋቢት መጨረሻና በሚያዝያ ወር መጀመሪያ ላይ ከ40 ዲግሪ ሴልሺየስ ወይም 104 ዲግሪ ፋራናይት በላይ የሆነ ከፍተኛ የሙቀት ማዕበል ብዙ የምዕራብ አፍሪካ ሀገራትን በቀናትና በምሽቶች አጥቅቷል። በማሊና በቡርኪና ፋሶ የአየር ሙቀት መጠን በጣም ከፍ ብሏል። ዶክተር አንዲያ አብዱል ካድር በጽፈት ቤታቸው ለሮይተርስ እንደተናገሩት የድርቀት ችግርን ከጊዜ ወደ ጊዜ አይተናል ብለዋል። በርግጥ አረጋውያንን ይጎዳል። በሽተኛው ወደ መደበኛው ኔታው እንዲመለስ ከ4-5 ሊትር ውሃ መጠጣት ያስፈልጋል ብለዋል።
የድርቀት ጉዳዮችን ከጊዜ ወደ ጊዜ እያየን ነው። በሴል ውስጥ የሚከሰት ድርቀት በሌላ አነጋገር ከዋጡት ጋር የተቆራኘ የሰውን ድርቀት ማለት ነው። እናም ለዚህ ችግር የተጋለጡ በዚህ እድሜ ክልል ውስጥ ያሉ አዛውንቶች ከጊዜ ወደ ጊዜ እየጨመሩ ይሄዳሉ። በሆስፒታል ውስጥ
ድርጅቱ ከመጠን በላይ የሞቱ ሰዎችን ባይመዘግቡም በአጎራባች ማሊ ዋና ከተማ ከተማ የሚገኘው ገብርኤል ቶሬ ሆስፒታል በሚያዚያ የመጀመሪያዎቹ 4 ቀናት ውስጥ ከ100 በላይ ሰዎች መሞታቸው ምናልባትም ከሙቀት ጋር የተያያዘ መሆኑን ይናገራል። በዓለም የአየር ንብረት ተቆርቋሪ ድርጅት ዘገባ ችግሩ ሰው ሰራሽ ነው ይላል።
በእውነቱ ሰው ሰራሽ የሆነው የዓለም ሙቀት መጨመር ባይኖር ኖሮ እነዚህ ሙቀቶች ሊኖሩ አይችሉም ነበር። ስለዚህ ከኢንዱስትሪ በፊት በነበረው የአየር ንብረት ለውጥ ውስጥ የዚህን ያህል ኃይለኛ የሙቀት ሞገድ ጨርሶ ለማየት አንጠብቅም።
ከኢንዱስትሪ በፊት በነበረው የአየር ንብረት ውስጥ የሙቀት ሞገዶችን በዚህ መጠን እናያለን ብለን አንጠብቅም ሲሉ በዓለም የአየር ንብረት ተቆርቋሪ ድርጅት የስታቲስቲክስ ባለሙያ ክሌር ባርነስ ለሮይተርስ ተናግረዋል።
At 2 degrees of warming, which is the kind of threshold that we often look at for future temperatures.
ብዙ ጊዜ የምንመለከተው የሙቀት መጠን 2ኛ ዲግሪ ሆኖ ለወደፊት የሙቀት መጠን እንደዚህ ያለው የሙቀት ሞገዶች ምናልባትም 10 ጊዜ ደጋግመው እናያለን ብለን ጠብቃለን። በሚያሳዝን ሁኔታ ከሁኔታዎች ጋር መላመድና አብሮ መኖርን መማር አለባቸው።
ባርነስ አክለውም አሁን ባለው አቅጣጫ እንደዚህ አይነት የሙቀት ሞገዶች ምናልባትም በ10 እጥፍ ተደጋጋሚና በአመት እስከ 20 ጊዜ የሚደርስ የሙቀት ሞገዶችን ለማየት እንጠብቃለን ብለዋል። የአየር ንብረት ተቆርቋሪ ድርጅት ዘገባ እንደሚለው በ200 ዓመት አንዴ ከሚከሰት ክስተት ጋር ያመሳስሉታል። ምንም እንኳን የመረጃ እጥረት ቢኖርም የድርጅቱ ዘገባ ግምት በመቶዎች ወይም ምናልባትም በሺዎች የሚቆጠሩ የሞት አደጋዎች ከሙቀት ነክ ችግሮች ጋር የተያያዙ መሆኑን ያመለክታል። የፕላኔቶችን የሙቀት መጠን ለመቀነስ ከፍተኛ እጥረት ከሌለ እንዲህ ያለው ከፍተኛ ሙቀት በጣም የተለመደ እንደሚሆን ያስጠነቅቃል።
ቀጣዩ ዘገባ ስፖርት ነው። ኤቢሳ ነገሰ።
አትሌት ትግስት አሰፋ እንግዲህ ዛሬ እንደሚታወቀው ለንደን ላይ ሁለተኛው ተሻል ስለድሩ እንዴት ነው ያለም ሪከርድ ደግሞ አራታችሁም አሻሽላችኋልና ለሴቶች የሚሮጠውን ማለት ነው ቦታው እንዴት አየሽው?
ሁለተኛ በመውጣቴ በጣም እጅግ ደስተኛ ነኝ። ግን ትንሽ ነፋሱ ከባድ ነበር። በጣም ነፋሱ ምክንያት በጣም ነስር እያስቸገረኝ ደግሞ ነስሩ በጣም ረብሾኝ ነበር። መሀል ከ20 ኪሎ ሜትርም በኋላ ትንሽ እግሬን ጉዳት አጋጥሞኝ ነበር። ትንሽ ብሬከር አለው። እሱን ብሬከሩን ስንዘል በፊት የነበረብኝ እንግዲ ተቀስቅሶብኛል። ግን እሱን ቻሌንጅ ገጥሞኝ ሁለተኛ በመውጣት እጅግ በጣም ደስተኛ ነኝ።
ያ እንደምታውቀው በጣም ተያይዛችሁ ነበር የሄዳችሁት እና ህመም የተሰማሽ ከስንተኛው ኪሎ ሜትር ጀምሮ ነው?
ህመም የተሰማኝ ከ20 ኪሎ ሜትር በኋላ ነው እየባሰ የመጣው። 5 ኪሎ ሜትር ምናምን ሲቀረን በቃ እንደምሸነፍ እርግጠኛ ነበር። ግን ያው በጭካኔና በሚጠብቀኝ ህዝብ ብዬ ነው ያንን ጨክዬ ስሄድ የነበረው። ኦልሬዲ እግሬ በጣም በቃ እንትን ማለት እስኪያቅተኝ ድረስ ነበር። ግን በጣም ደስተኛ ነኝ ያንን ይሄ ሁለተኛ መውጣት።
እንግዲህ በኋላ ምን ጠብቃች?
አዎ ከዚህ በኋላ እንግዲህ እግዚአብሔር ፍቃዱ ከሆነ ጤናዬ ወደ ቦታው ተመልሶልኝ ከበሬ አድርጌ የኢትዮጵያ ህዝብ በጉጉት የሚጠብቀውን ኦሎምፒክ ተሰልፌ ለሀገር ህዝብ ለሚጠብቀኝ ህዝብ ወርቅ ማምጣት ይፈልጋሉ። እግዚአብሔር ደግሞ እንደሚያሳካው ሙሉ እምነት አለኝ።
አመሰግናለሁ።
እኔም አመሰግናለሁ።
አትሌት ቀነኒሳ በቀለ ዛሬ በለንደን ሁለተኛ ሆነሃል። ውድድሩ እንዴት አየኸው? በመጀመሪያ እንኳን ደስ ያለ። እንዴት አየኸው ውድድሩ?
ውድድሩ በጣም ጥሩ ነበረ። ትንሽ ቅዝቃዜ ነበረ፣ ንፋስም ነበረ። እውነት ለመናገር ባሸንፍ ደስ ይለኛል፣ ግን በጣም በጣም ተረስቼ ነበረ። ግን ያው አልቻልኩም። ትንሽ የጀርባ ህመምን ተሰማኝ ወደ 35 አካባቢ መተንፈስ አቃተኝ እና ትንሽ ቅዝቃዜ ይሁን አላወቅኩም። ግን ይሄ ውጤት ሁለት ከምንም በላይ ነው። እንዴት እዚህ እንደመጣው አውቃለሁ። ብዙ ጊዜ በህመም አሳልፋለሁ። አሁንም ቢሆን 100% ጤንነት ወደ ቦታ ተመልሶ አይደለም። ይሄ ውጤት ከምንም በላይ ነው። ለራሴም፣ ለደጋፊዎች፣ ለቤተሰብ እግዚአብሔር ይመስገን።
ኦሎምፒክ ፊታችን አለ። እንግዲህ በሚታወቀው አንተ ብዙ ኦሎምፒክ ተሳትፈ ጥሩ ውጤት አምጥተ ሀገርን አኩርታል። እስኪ ዘንድሮ ደግሞ ምን እንጠብቅ ብለህ ታስባለህ? ከኦሎምፒክ
እንግዲህ የኦሎምፒኩ ያው ገና አልታወቀም፣ ምርጫ አልተደረገም። ያው አላሳወቅም። ከዚህ ውድድር በኋላ ያሳውቃል እገምታለሁ። እንግዲህ ከምንጫ በኋላ እናወራሻለን።
ስለቆይታችን እናመሰግናለን። ደህና ደሩ።